ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ የዕለተ አርብ መጋቢት 9 2014 ዓ.ም ምሽት መሰናዶ ጀመረ። አብራችሁን ካመሻችሁ ከምትሰማችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችኋለን። የመጀመሪያው ዘገባችን ወጣቶችና የስነ አእምሮ ችግርን ይመለከታል።
ተደረጋቸው ጀምሮ የተፈጠሩት ልዩ ችግሮችና በዛምክያ ራስን አለማወቅ፣ የራስን ብቃት አቅም አለመገንዘብ፣ ለተለያዩ በትንንሽ ነገሮች ቀላል ተስፋ መቁረጥ።
የሰማችኋቸው የስነ ልቦና ባለሙያ የሆኑትን አቶ ቢኒያም ከድርን ነው። ከእሳቸው ጋር በምሽቱ ውስጥ ወጣቶችና የስነ አእምሮ ችግሮች አንስተን ተወያይተናል። በሌላ በኩል ደግሞ በስደት ህይወት ላይ ረዥም ጊዜ ያሳለፈችውና አፍሪካውያን የስደት ህይወታቸው ምን ይመስላል የሚለውን ለማሳየት ስትል በእንግሊዝኛ Beyond the Sunrise የሚል መጽሐፍ ከጻፈችው ኤልሳቤት አደመ ጋር በዚህ ምሽት እንግዳ አድርገናታል። ከእሷም ጋር ቆይታ ይኖረናል። ሌሎች ጥንቅሮችንም ይዘናል። አብራችሁን እንድታመሹ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዶውን በመምራት ንጉሱ ታምሬ በምስልና ድምጽ መንደስናው እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነው። አሁን ሀብታሙ ስዩም አጫጭር ዜናዎችን ያሰማችኋል።
አመሰግናለሁ ኤደን። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ጀርመን ሀገራቸው እንድትረዳ ተማጸኑ። ፕሬዝዳንቱ ትናንት አሙስ ለጀርመን ፓርላማ ባደረጉት ንግግር አውሮፓ ውስጥ በነጻነትና በባርነት መካከል ግንብ የተገነባ ነው፣ ይህ ግንብ ደግሞ ዩክሬን ውስጥ ቦምብ በወደቀና አንዳች ውሳኔ ባልተወሰደ ቁጥር እያደገ የሚሄድ ነው ብለዋል። ዘለንስኪ በቪዲዮ አማካኝነት ባደረጉት ንግግራቸው ጀርመን ከሩሲያ ወደ ሀገሯ የተፈጥሮ ጋዝ ማስተላለፊያ ኖርድስትሪም 2 ግንባታን መደግፏን ከዩክሬን ደህንነት ይበልጥ ለራሷ የኢኮኖሚ ጥቅም አድልታለች በማለት ነቅፈዋል። የዩክሬን ጦርነት በቀጠለበት በአሁኑ ወቅት የተሽመደመደውን የኢራን ኒኩሌር ጉዳይ ስምምነት ለማንቀሳቀስ የሚጥሩ ዲፕሎማቶች ድርድራቸውን ቀጥለዋል። እናም አሁን ዩናይትድ ስቴትስ ወደ ስምምነቱ እንድትመለስና ኢራንም የኒኩሌር መርሃ ግብሯን እንድትገድብ ወደሚያደርግ ስምምነት መቋጨቱ የተቃረቡ ይመስላል። ዩናይትድ ስቴትስና የኢራን ባለስልጣናት እንዳሉት ላለፉት 11 ወራት ሲቋረጥ ሲቀጥልም በከረመው የቪየናው ድርድር ከጥቂቶቹ ጉዳዮች በስተቀር በአብዛኛው መፍትሄ አግኝቷል። ሰሜን ኮሪያ አየር ላይ እንዳለ ፈንድቶ ስብርባሪው ዋና ከተማዋ ፒዮንግያንግ አቅራቢያ ስለተበተነው ሚሳኤሏ ድምጿን እንዳጠፋች ነች። የመንግስቱ የዜና ማሰራጫዎች ከትናንት በስተያ ስለደረሰው አደጋ ምንም አልተናገሩም። ሚሳኤሉ ከትልቁ የሀገሪቱ አውሮፕላን ጣቢያ በተተኮሰ በጥቂት ጊዜ ውስጥ አየር ላይ መፈንዳቱን የደቡብ ኮሪያ የጦር ኃይል አስታውቋል። ሚሳኤሉ የወደቀው ሰው የሚኖርበት አካባቢ ይሁን አይሁን አልተገለጸም። በሱስ አስያዥ እጽ መድኃኒት የጦር መሳሪያ በድብቅ በማስተላለፍ ክስ ዩናይትድ ስቴትስ የምትፈልጋቸው የቀድሞ የሆንዱራስ ፕሬዚደንት ተላልፈው እንዲሰጧት የሀገራቸው ዳኛ ወሰኑ። የቀድሞዋ ፕሬዚደንት ሁዋን ኦርላንድ ሄርናንዴዝን የሆንዱራስ ፖሊሶች ዋና ከተማዋ ቴጉሲጋልፓ ከሚገኘው መኖሪያ ቤታቸው አስረዋቸዋል። ሄርናንዴዝ ክሱን አስተባብለዋል፣ ይግባኝ እንደሚሉም አስታውቀዋል። በስተመጨረሻም ከትናንት በስቲያ ከባድ የመሬት ርዕደት የመታው የሰሜን ምስራቅ ጃፓን ነዋሪዎች የደረሰውን ጉዳት መገምገምና ፍርስራሹንም ማጽዳት ተያይዘውታል። የመሬት ነውጡ እስካሁን በታወቀው አንድ ሰው ሲገደል አውራ ጎዳናዎችን አፈራርሷል። ፈጣን ባቡሮችን ከሀዲዳቸው አሽቀንጥሮ ገልብጠዋል። ከ2 ሚሊዮን በላይ ህዝብ ኤሌክትሪክ ኃይልም ተቋርጦበታል። እንደ አውሮፓውያን አቆጣጠር በ2011 ከባድ ነውጥና ሱናሚ በተመታችውና የኒውክሌር አደጋ በተቀሰቀሰባት ፉኩሺማ ከተማ አቅራቢያ የደረሰው ርዕደት እስከ ዋና ከተማዋ ቶኪዮ መሰማቱም ተዘግቧል።
ከዜናዎቹ ጋር የሰማችሁት ሀብታሙ ስዩምን ነበረ። ለዜናዎቹ እናመሰግናለን። አሁን ወደ ዕለቱ ዘገባዎች የምንሻገርበት ሰዓት ላይ ደርሰናል። ከዛ በፊት ግን ዝግጅቶቻችንን በምን መልኩ እንደምትከታተሉ እናስታውቃችሁ። ዝግጅቶቻችንን በሬዲዮ ቴሌቪዥን ኢትዮሳት ሳተላይት ላይ እንዲሁም ደግሞ በቪኦኤ አምሃሪክ የፌስቡክ ገጽና ድረ ገጽ ላይ ታገኛችኋላችሁ። ከኛ ጋር እንድትሆኑ እየጋበዝን ወደ ዘገባዎቻችን እለፍ። ወጣቶችና የስነልቦና ችግር ወይም ደግሞ ተግዳሮቶች የመጀመሪያው ዘገባችን ነው። ከሰሞኑ እንግዳችን ከነበሩት የስነልቦና ባለሙያና የሊሲያ የስነልቦና ድጋፍ በጎ ፈቃደኛ አቶ ቢኒያም ከድር ነው የጋበዝናቸው። ከእሳቸው ጋር ወጣቶች ምን አይነት የስሜት ለውጦች እንዲሁም ደግሞ የችግሮችን የስነልቦና ችግሮችን ያስተናግዳሉ በሚለው ዙሪያ ተነጋግረን ነበረ። ቀጥሎ ይቀርባል።
ከ
ከቤተሰብ ጋር በሐሳብ አለመግባባት የአቻ ግፊት ማህበራዊ ኑሮ ለምሆን የሚሹትና የሆኑት ነገር አለመመጣጠንና አለመገጣጠም የመሳሰሉት በሙሉ በወጣቶች ላይ ጫናን ይፈጥራሉ። አብዛኛውን ጊዜም የሚያምኑትና ምስጢራቸውን የሚዝላቸው እንዲሁም ተገቢ የሆነውን ምክር የሚሰጣቸው ካላገኙ ለተለያዩ የስነ ልቦና ችግሮች እንደሚጋለጡ ባለሙያዎች ይናገራሉ። አቶ ቢኒያም ከድር የስነ ልቦና ባለሙያ ሲሆኑ በአሁን ሰዓት ትኩረታቸውን በወጣቶች ላይ አድርገው ይንቀሳቀሳሉ። በአሁን ሰዓት በዋናነት ወጣቶች እየተጋፈጧቸው ስላሉ የስነ ልቦና ችግሮችን እንዲህ ያብራራሉ።
መልካም። አብዛኛውን ጊዜ በእነዚህ ወጣቶች ሲመጡ ተመሳሳይ የሚጠቀሙ ክፍሎችና አንደኛው በራስ የመተማመን ማለት አለ። ይህ በከፍተኛ ሁኔታ ላይ የሚጠቀም ነው። ራሳቸውን አለመውደድ፣ ለራሳቸው ያላቸው ግምት ማነስ፣ ከአስተዳደጋቸው ጀምሮ የተፈጠሩ የተለያዩ ችግሮች አሉና በዛ ምክንያት ራስን አለማወቅ፣ የራስን ብቃት አቅም አለመገንዘብ፣ በተለያዩ በትንንሽ ነገሮች ቀላሉ ተስፋ መቁረጥ፣ ተስፋቸው እንደማይታያቸው አይነት ስሜቶች መዘብ ነው። በራሳቸው የመተማመን ማነስ በጣም ከፍተኛ ቦታ ይዛል። ከዛ በመቀጠል ደግሞ በተለያዩ አጋጣሚዎች ተማሪዎች የመሆን እድላቸው ከፍተኛ ነው እና ትምህርታቸውን እንዴት ማስኬድ እንዳለባቸው፣ እንዴት ማንበብ፣ እንዴት ማጥናት፣ እንዴት ውጤታማ መሆን እንዳለባቸው በጣም ይቸገራል እና በዚህ መንገድ ይወስዳሉ። ሌላውም የተለያዩ ምክንያቶች የድህረ አደጋ ለምሳሌ አንዛይቲ፣ ትራውማ፣ ስትረስ ዲስኦርደር በተለየ አብዛኛውን ጊዜ ውስጥ ሆኑ የደበቋቸው፣ ከቤተሰብ የደበቋቸው፣ ከጓደኞቻቸው የደበቋቸው፣ በልጅነት ጊዜያቸው ያሳለፏቸው፣ ከእናቶች መናገር ለሰው ያልተናገሩት ያስቀመጡት ነገር አሁን ከፍ ሲሉ ጊዜ ጠብቆ በጣም ይረብሻቸዋል ነው። በዚህ አብዛኛው እንግዲህ የሚያካትተው እነዚህ ኬዞች ላይ ነው። በተለይ ግን
አካላዊ፣ ስነ ልቦናዊና አካባቢያዊ ለውጦችን ተቀብሎ ማለፍ ትልቁ ስኬት ተደርጎ ይወሰዳል። ወጣቶች ያሉባቸውን ጭንቀቶችና ፍላጎቶችን በቁም ነገር ተወስዶ መልስ ማግኘቱና የማይስተናገዱ ከሆነም ወደ ተለያዩ የስነ ልቦና ጭንቀቶችና አልፎም ተርፎም ራስን እስከ ማጥፋት እንደሚደርሱ የቅርብ ጊዜ ተሞክሮች ያሳያሉ። ከዚህ በመነሳት አቶ ቢኒያም ቤተሰቦችን፣ መምህራንን እንዲሁም ጓደኛሞች እርስ በራሳቸው ለየት ያለ የባህሪ ለውጥ ሲታይ እንዲሁም ደግሞ ሁኔታዎች ሲቀያየሩ ሁኔታዎችን እያዩ የስነ ልቦና ድጋፍ እንዲገኝ ማገዝ ይገባቸዋል ይላሉ።
በማንኛውም ሁኔታ ላይ ሰዎች ይሆናሉና የተለያየ ችግሮች አጋጥሟቸዋል። የሚያዳምጣቸው ሰው ብዙ ጊዜ ከሚመጡትን ሰዎች የሚያዳምጣቸው ሰው የሌላቸው፣ የሚረዳቸው ቤተሰብ እያላቸው፣ ጓደኛ እያላቸው ግን ጆሮ ያጡ በጣም ብዙ ሰዎች አሉና በትንሽ በሚፈታ ችግር ምክንያት በጣም ህይወታቸውን አደጋ ላይ በሚወስድ ውሳኔዎችን ሰዎች ይወስናሉ እና አጠገባ ቤተሰቦች፣ ወላጆች ልጆቻቸውን እንዲያዳምጡ በደንብ ያሉበትን የስነ ልቦና ደረጃ ልጆቻቸውን እንዲረዳቸው ለምሳሌ ጓደኛዎች ሊሆን ይችላሉ፣ የፍላጎት መቀነስ ጓደኛቸው ላይ ሲያየር ምልክት ሲያይ በፍጥነት እንዲያዳምጧቸው፣ ችግራቸው እንዲሰማቸው፣ የስነ ልቦና ደረጃቸውን ከፋ ሳይደርስ ራሳቸው ላይ መጥፎ ውሳኔ ከመወሰናቸው በፊት ይደርሱላቸው ይባሉ እና ጆሮ ማዳመጥ፣ ልብ መስጠት፣ ጊዜ መስጠት፣ ወላጆችን ለልጆቻቸው በጣም ጊዜ መስጠት፣ እያንዳንዱ ህይወታቸው ላይ የሚያሳልፉትን ነገር ማዳመጥ፣ በተቻለ መጠን ትንሽ የምንላት ቃል ንግግር ትንሽ የምንሰጣት ጊዜ የሰውን ህይወት የማትረፍ አቅም አላት። ይሄ በዚህ ስራ ውስጥ ብዙ ያየት ሄደ ትንሽ የምትል ወርድ ብቻ ከብዙ ውሳኔ ራሳቸውን ከማጥፋት ውሳኔ፣ ራሳቸውን ከመጉዳት ውሳኔ፣ ሰውን ከመጉዳት ውሳኔ ይመለሳቸዋል ነው። በደንብ ማዳመጥን ሰዎች ማዳመጥ ሰዎች ያዳምጡ በጣም መልካም ነው።
በዓለም ዙሪያ የታዳጊዎች የአእምሮ ህመም መጨመሩን የተለያዩ ጥናቶች ያሳያሉ። በተለይም ቴክኖሎጂና ማህበራዊ ሚዲያም የራሳቸው የሆነ የስነ ልቦናዊ ጫናዎችን አስከትለዋል። እንደ ኢትዮጵያ ባሉና የስነ ልቦና ድጋፍ ባልተስፋፋባቸው ቦታዎችም የትምህርት ቤት ስነ መማክርት፣ የሃይማኖት አባቶችና ቤተሰቦች ትልቅ ሚና አላቸው። ከአሜሪካ ድምጽ ኤደን ገረመው።
ተከታታላችሁ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናዶን ነው። ከዚህ በመቀጠል ደግሞ አንዲት ደራሲ እናስተዋውቃችኋለን። ኤልሳቤት አደመ ትሰኛለች። እቺ ደራሲ Beyond the Sunrise የተሰኘ መጽሐፍ አሳትማለች። የጻፈችው መጽሐፍ ከራሷ ረጅም አስከፊና አስፈሪ የስደት ህይወት የተወሰደና ያሳለፈችውን እውነታ የሚያስቃኝ እንደሆነ ኤልሳቤት ትናገራለች። ያነበቡትም ይመሰክራሉ። በእንግሊዘኛ የታተመው ይሄ መጽሐፍ አፍሪካውያን ስደተኞች ለሚያሳልፉት ህይወት ለዓለም ለማሳየት የታሰበ እንደሆነ ደራሲዋ ትናገራለች። ሀብታሙ ስዩም ከኤልሳቤት አደመጋስ ስደት ህይወቷ እንዲሁም ስለመጽሐፉ ዘለቅ ያለ ቆይታ አድርጓል። ቀጥሎ ይቀርባል።
መጽሐፉ አንባቢያንን በብዙ የስሜት ጠውረድ ውስጥ የሚጥል ነው። ለአንባቢያን ፈታኝ የሚሆኑ ትዕይንቶች ላንቺ ለጸሐፊዋ ደግሞ የበለጠ የሚከብድ ይመስለኛል። በዚህ ስሜት ውስጥ ዳግም ማለፍን ለምን ፈለግሽ? መጽሐፉን ለመጻፍ ዋነኛ ምክንያትሽ ምንድን ነው? የግል አእምሮ ረፍት ለማግኘት ነው ወይንስ ካንቺን ተሻግሮ የብዙ ወጣቶችን ህይወት ቢታደግልኝ በሚል ሐሳብ ነው የጻፍሽው?
በጣም ጥሩ ነጥብ ነው። ጥሩ ጥያቄ ነው ያነሳኸው። መጽሐፉን ለመጻፍ ምክንያት ያስፈልገኛል ብዬ አላስብም። በዚህ መንገድ ካለፉ፣ በዚህ ውጣ ውረድ ከተጓዙ ወጣቶች አንዷ ነኝ። ግን ይህን መጽሐፍ እኔ እዚህ ጥሩ ደረጃ ላይ ደርሻለሁ ምን አገባኝ ብዬ ትቼ አርፌ እንዳልቀመጥ እኔ ከሞትኩ ሰርዶ አይብቀል ሊሆንብኝ ሆነ። በጣም ብዙ እስካሁንም ድረስ መንገዱ ሊያቆም አልቻለም። ብዙ ወንድሞቻችን፣ እህቶቻችን፣ ልጆቻችን፣ ባሎቻችን፣ ዘመዶቻችን ይሆናሉ። አሁን ድረስ ይህ ጉዞ ሊያቆም አልቻለም፣ ሊታገድ አልቻለም። አሁንም የብዙ ወጣቶች ህይወት እየተቀጸፈ ነው። አሁንም ብዙ ሳራዎች አሉ መንገድ ላይ እየተሰቃዩ ያሉ። የአንድ ሳራን ህይወት ብቻ አይደለም እዚህ ጋር ማንሳት የፈለግኩት። በጣም ብዙ ሳራዎች አሉ በዚህ መንገድ ላይ እየተሰቃዩ ያሉ፣ በሰው ስቃይ ላይ እየተጓዙ ያሉት በጣም ብዙ እህትና ወንድሞቻችን አሉ። ሊቢያ ለምሳሌ እንውሰድ ልበል። እኔ በነበርኩበት ሰዓት ሊቢያ ወጠን ስራ መስራት እንችል ነበረ። በአሁኑ ሰዓት ግን ኬጅ ውስጥ ነው የሚገቡት። ቀጥታ ደላላ ተቀብሎ እስር ቤት፣ አንድ ቤት ውስጥ ነው የሚያስቀምጣቸው። ቤተሰብ ገንዘብ ልኮ ካላስፈታቸው በቀር ካሉ በእስር ቤት መውጣት አይችሉም። የእነሱን ነገር እየሰማሁ ዝም ብሎ መተኛት ለእኔ ረፍት ሊሰጠኝ አልቻለም። ምክንያቱም ያንን ስቃይም ተቋድሼ ተካፋይ ነበርኩኝ። እግዚአብሔር ረድቶኝ አሁን ያለሁበት ደረጃ ላይ ባልደርስ አሁን እነሱ ያሉበት ቦታ ላይ ነበር ነው የምገኘው። ወይም ደግሞ መጽሐፉ ላይ አንድ ታሪክ አለኝ። እኔ መርከብ ከፍዬ ልወጣ ስል መርከቡ ሰመጠ። እዛ ከከፈሉት መርከብ ሰምጬ ሟቿ እኔ ነበርኩ፣ አንዷ ነበርኩ። እግዚአብሔር ለዚህ ስላበቀ ለምስክርነት ፈጣሪ ስላስቀመጠኝና የሌሎች እህቶቼ ወንድሞቼን ህይወት ለመታደግ እንጂ በእኔ በኩልማ ያለውበት ደረጃ ደርሻለሁ እግዚአብሔር ይመስገን ብዬ አርፌ መቀመጥ እችል ነበር። ግን የሌሎቹን ስቃይ ለመቀነስ፣ የሌሎቹን ስቃይ ለመታደግ ይህን ነገር ማስቆም እንደማልችል አውቃለሁ። ግን ቢያንስ ከመውጣታቸው በፊት ሁለት ጊዜ ቆሞ ማሰብ መቻል አለባቸው። ምን አይነት ፈተና ነው ፊት ለፊታችን ያለው? ቢመጣብንስ በምን አይነት መልኩ ነው ልንጋፈጠው እና ራሳችን ልናተርፍ የምንችለው የሚለውን ከሀገር ላልወጡት ቀደም ብለው ቆመው እንዲያስቡ፣ ወጣው መንገድ ላይ ያሉት ደግሞ በምን አይነት መንገድ ራሳቸው መታገድ እንዳለባቸው ለማሳየት እና ብዙ ጊዜ በህይወታችን ተስፋ የምንቆርጥበት ነገር በቃ የኔ ህይወት አለቀ፣ ደቀቀ፣ ምንም አይነት ተስፋ የለኝም ለሚሉት ደግሞ ሌላ ብርሃን እንዳለ ለማሳየት ጭምር ነው።
ዋና ገጸ ባህሪ ሳራ ፈተናዎች እየተነባበሩባትም ተዋናይ ለመሆን ማለሟን አላቆመችም። ሶስት አህጉራትን የሚያቆራርጥ ስደት ውስጥ የገባችበት ምክንያትም ይሄ ነው። የዛሬዋ ኤልሳቤት የሳራን ውሳኔ ዞር ብላ ስታየው ህልሟን ማሳካት የምትችልበት የተሻለ አማራጭን ተመልክታ ይሆን?
የሆና ኤልሳ ወይም ሳራ ብዬ ብጠራው ማለት ነው። በአሁኑ ሰዓት እኔ እውነት ለመናገር የልጅነትም ጉዳይ የልጅነትም ነገር ነው እንጂ ስንት ኢትዮጵያ ውስጥ አሪፍ አሪፍ የፊልም ትምህርት ቤቶች አሉ፣ የተውኔት ትምህርት ቤቶች አሉ። እና እዛ ትምህርት ቤት ሄዶ መማር፣ ራስን ማስተካከል፣ ራስን ማሳደግ ይቻል ነበረ። ግን ይሄንን ነገር ከማገናዘብ ጉድለት ነው። ለቤተሰቦቿ ብትነግራቸው እና አይ ውሳኔዋን ብታሳውቃቸው ኖሮ፣ ቤተሰቦቿ ጋር ብትመካከር ኖሮ እዛ ሁሉ ሪስክ አትገባም ነበር። እዛ ሁሉ ህይወት ወጥመድ ውስጥ አትወድቅም ነበረ። የደላላ ወጥመድም አትሆንም ነበር። እንደዛ ውጣ ውረድ አትጋፈጥም ነበረ።
መጽሐፉን አንብቤዋለሁ። ብዙ ወጣቶችም እንዲያነቡት የምመክረው አይነት መጽሐፍ ነው። ነገር ግን በእንግሊዝኛ ቋንቋ ነው የተጻፈው። ኢትዮጵያ ውስጥ በሚነገሩ ቋንቋዎች የሚቀርብበት መንገድ አልታሰበም ወይ?
ጥሩ ጥያቄ ነው። አሁን መጽሐፉ በአማርኛ በቅርብ መጀመሪያ ፌን የፈታት በአማርኛ ስለሆን በሌላ ቋንቋዎችም ይወጣሉ እንደ እግዚአብሔር ፈቃድ። ግን አሁን በአማርኛ ትርጉሙን ሰርቼ ጨርሼ ኢትዮጵያ ልኬው ኤዲት እየተደረገ ይገኛል። አሮኦቲ እየተሰራ ነው ኢትዮጵያ ውስጥ። እንደ እግዚአብሔር ፈቃድ በቅርብ ወራቶች ውስጥ በኢትዮጵያ ውስጥ በአማርኛ ከንጋት ጀርባ በቅርብ ጊዜ ውስጥ ለአንባቢያን እጅ ይደርሳል ብዬ አስባለሁ።
ከመጽሐፉ ወጣ እንበል፣ ተዋናይት ነሽ፣ የተዋናይ መረጣ ባለሙያ ሆነሽም ሰርተሻል። የዓለም የፊልም ማዕከል በሆነችው ሎስ አንጀለስ ውስጥ በእነዚህና በተያያዘ ዘርፎች ላይ እየተንቀሳቀሽ ትገኛለሽ። በእነዚህ ዘርፎች ዩናይትድ ስቴትስ ውስጥ ተሰማርቶ ለመስራት ምን ያክል ፈታኝ ነው? ለኢትዮጵያ ፊልም ሰሪዎችስ የሚተርፍ ምን ቁም ነገር ምን ልምድ አገኘሽበት እስካሁን ድረስ?
ጥያቄ በጣም ተዋናይት ለመሆን ፈተና አለው። አልጋ ባልጋ የሆነ ነገር የለም። ግን አንድ ነገር ማሰብ ያለብን ጥሩ ነገር ለማግኘት የምትከፍለው መስዋዕቶች አሉ። የምትቀውጣ ውረድ ያስፈልገዋል። ከባድ ስራ ያስፈልገዋል። ጥሩ መስራት አለብን። ለህልማችን ከለፋን ከጣርን ማንም ሰው የለፋበት መድረስ ይችላል። ምንም ነገር ማድረግ ይቻላል። በዚህ ምድር ላይ ዛሬ ገና ጅማሬ ላይ ነኝ። እኔ ገና መጀመሪያ ነው። ግን ምንም ነገር ማድረግ ይቻላል። ብዙ ነገር መስራት ይቻላል። አዎ እዚህ ሀገር ፊልም ስኩል ውስጥ ልገባ ነው ወይ ፊልም ውስጥ ልገባ ነው ስትል የሚነሱ ተጓዳኝ እንትኖች አሉ። ሰውም ከጎንም የሚልህ ነገር ሊኖር ይችላል። ጥቁር ነህ፣ ቋንቋ አትችልም፣ አክሰንት አለህ፣ የሌላ ሀገር ዜጋ ነህ፣ እሱ ሁሉ ይመጣብሃል። የሉም ለማለት አይደለም፣ እነሱ እንዳሉ ሆነው ግን በትምህርት የተደገፈ እንደምታውቀው ኒውዮርክ ማካሪም ስኩል ነው ትምህርት ቤት ሄጄ የተማርኩት። በተዋናይነት ነው ዲግሪን የመጀመሪያ ዲግሪን ያዝኩት። እና ማንም ሰው መሆን መድረስ ያለበት ቦታ ላይ መድረስ ይችላል። ትልቁ ውሳኔው ምን ያክል ኮሚትመንት ወይም ምን ያክል ህልማችን ለማሳካት እኛ ቁርጠኞች ነን ነው። ብዙ ፈተና አለው። ቀን እየሰራ ማታ እየተማርክ ወይም ማታ እየሰራ ቀን እየተማርክ ብዙ አዲሽን አድርገህ ብዙ ነው የምታገኘው። አይሆንም ተብለህ ነው የምትመለሰው። ያ ማለት ግን አይሳካም ማለት አይደለም። ማድረግ ይቻላል። በዚህ ምድር ላይ ማድረግ የማይቻል ምንም ነገር የለም። እኔ በበኩሌ እያረኩት ያለሁት አንድ አስተዋጽኦ አለ። እንደምታውቀው በቅርብ ሀበሻ ፊልም አሶሲሽን የሚል መስርተን ሎስ አንጀለስ ውስጥ ከአራት ጓደኞቼ ጋር ያለብንን የፊልም ከሌሎች ሀገር ጋር ስታንዳርድ ጋር መወዳደር መቻል አለብን። የኢትዮጵያን የፊልም ኢንዱስትሪ ባህልን ስታንዳርድ እንዴት ነው ማሳደግ የምንችለው ብዬ ከተወሰነ ዓመታት በፊት አስብበት ነበር። ይሄንን እና እንደምታውቀው ብትንትን ብለን እዚህ ሀገር የምንኖረው ብዙ እንትን የለም እና እንደ አጋጣሚ ሆነው የዛሬ ዓመት ፓን አፍሪካ ፊልም ፌስቲቫል ካስ ያደረግኩበት ካስቲንግ ዳይሬክተር ሆኜ ወይም ፊልም አክተሮች መራጭ ሆኜ የሰራሁበት ፊልም ፓን አፍሪካ ፊልም ፌስቲቫል ገብቶ ነበር እና ለዛ ሲሄድ የሆኑ አሁን አብረውኝ የሚሰሩትን የስራ ባልደረቦቼ እነሱን አገኘውኝ። ከእነሱ ጋር ተገናኘን እና ሀሳቤ ነገርኳቸው። እናንተን እዚህ ያላችሁ እኔ እዚህ እኖራለሁ፣ አንተዋወቅም፣ ግን አንድ አሶሲሽን ብንመሰርትና ትልቅ ነገር ለሀገራችን አሻራ ጥለንስ ብናልፍ። እነሱም ሀሳቤን በጣም ወደዱት። ከተመሰረተ አሁን ማርች 4 አንደኛ ዓመቱን ይይዛል የሀበሻ ፊልም አሶሲሽን። የአሶሲሽኑ ትልቁ ዓላማ በፊልም ኢንዱስትሪ ውስጥ ተሰማርተው የሚሰሩ የትም ዓለም ላይ ያሉ ሆርን አፍሪካ ወይም የቀንድ አፍሪካ በሙሉ ኢትዮጵያዊ፣ ኤርትራዊ፣ ሶማሊያ፣ ጅቡቲ እና ሆኖ አራት የቀንድ አፍሪካዎች እነሱ ተሰብስበው ያለ ነው። በአንድ ላይ የፊልም ኢንዱስትሪያችን እንዴት ማሳደግ አለብን? እንዴት ነው እኛስ አሁን ለምሳሌ እንውሰድ ሆሊውድ፣ አሜሪካ ሆሊውድ አለ፣ ህንዶች ባሊውድ ብለው አላቸው፣ ናይጄሪያዎችም እንደዛው። እኛስ እንዴት ነው የእኛን ሀገር የፊልም ኢንዱስትሪ መታደግ የምንችለው? እዚህ ሀገር ተምረን እውቀቱን ወስደናል ካልን እንዴት ነው ተሰባስበን መስራት መቻል ያለብን? ፊልም ውስጥ አንድ የፊልም ስራና ገበሬ አንድ ነው ብዬ አስባለሁ። አንድ ገበሬ ብቻውን ማረስ አይችልም። ሁለት በሬ ያስፈልገዋል፣ ማረሻ ያስፈልገዋል፣ ቀንበር ያስፈልገዋል፣ ሞፈር ያስፈልገዋል፣ ጎልጓይም ያስፈልገዋል። የፊልምም ስራ እንደዛው ነው። ጸሐፊ ያስፈልገዋል፣ ፕሮዲውሰር ያስፈልገዋል፣ ዳይሬክተር ያስፈልገዋል፣ ተዋናይ ያስፈልገዋል። በጣም ብዙ አሉ፣ ሌሎችም ክሮዎች አሉ የሚያስፈልጉ እና ከአንድ ላይ መስራትን በኢትዮጵያዊ ባህል ከአንድ ላይ መብላት ባህላችን ነው። ከአንድ ላይ መስራትስ ባህል አድርገን ይዘነው ይሄንን የፊልም ኢንዱስትሪ አሁን ጥሪ ለሁሉም ሰው ነው ጥሪ በዛውም እያቀረብ ካለው
መጽሐፍሽ ቢዮንድ ሰንራይዝ የሚጀምረው ሳራ የግሏን የቤት ውስጥ ትርኢት ለቤተሰቦቿ በምታሳይበት ትዕይንት ነው። መጽሐፍሽ ወደ ፊልም ይቀየር ቢባል ግን በየትኛው የመጽሐፍሽ ትዕይንት እንዲጀምር ትፈልጊያለሽ?
እውነት ለመናገር መጽሐፊም ወደ ፊልም ባይዘወይ ድራ ዶክመንታሪ ፊልም ለመስራት መንገድ ላይ ነኝ፣ ጉዞ ላይ ነኝ። ከባለሙያዎች ጋር አብረን ያ ከእነሱ ጋር መስራት ጀምረናል። የመጀመሪያ ዶክመንታሪ ፊልም ነው። ከዛ ፊልሙንም ለመስራት ያ እስክሪፕቱ ስራ ላይ ነው ለመስራት ማለት ነው። እውነት እንደ መጽሐፉ እንዳለ መጀመሪያው የሚጀምረውም ከኢትዮጵያ ቢሆን ምርጫዬ። እሱ እንግዲህ ከባለሙያ ጋር ተማክሬ የሚወስነው ውሳኔ ነው። አሁን መናገር የምችለው ነገር አይደለም። ግን ውስጥ ፍላጎቴ ከኢትዮጵያ ነው የሚጀምረው። ፊልሙ ሲጀምር እንደዛ ነው እንዲጀምር የምፈልገው። ምክንያቱም እኔ ማረግ የምፈልገው ብዙ ጊዜ ኢትዮጵያ ውስጥ ሳልናገር ማለት የማልፈልገው አንድ ነገር ልጆቻችን እንዲሆኑ የምንፈልገው እኛ እንዲሆኑ የምንፈልገው እንጂ እነሱ መሆን የሚፈልጉትን እንዲሆኑ አይደለም። ለምሳሌ አንድ ልጅ አንድ አባት ይመጣና የከሌ ልጅ ዶክተር ሆነ፣ የከሌ ልጅ ኢንጂነር ሆነ፣ የከሌ ልጅ እንደዚህ ሆነ ሲባል ኦኬ ደስ ብሎት ሳውራ ስንሰማ አባቴ ኢንጂነር በሆነለት ነው የሚወደው፣ ወይም ደግሞ አባቴ ዶክተር በሆነለት ነው የሚወደው፣ ወይም አባቴ እንዲሆንለት ነው የሚወደው ብለን ያንን ፍላጎት ይዘን ሄድና የራሳችን ህልም እንረሳዋለን፣ የራሳችን ህልም እንገለዋለን። በህፃናታቸው ልጆቻችን መሆን የሚፈልጉትን ነገር ብናቀላቸውና ብናግዛቸው ከጎናቸው ብንሆን ልጆቻችንን አበርትተን መሆን የሚፈልጉትን ሰው እንዲሆኑ እናደርጋቸዋለን። አርቲስት እንዲሆኑ ለማለት ፈልጌ አይደለም። ማንኛውንም መሆን የሚፈልጉትን ነርስም ይሁኑ፣ ፖሊስም መሆን ይፈልጉ፣ ወታደርም መሆን ይፈልጉ፣ ዶክተርም መሆን ይፈልጉ፣ ግን ከልጅነታቸው የተቀረጸውን በልጅነታቸው እንደዚህ መሆን ይፈልጋሉ የሚሉትን ነገር አንዳንዴ እንደ ቁም ነገር ቆመን ብናየው፣ ልጆች ናቸው አይ ደግሞ የልጅ ህልም ብለን ከምንል ቆመን ብናየው ትልቅ አስተዋጽኦ ይኖራል ብዬ አስባለሁ።
ኤልሳቤጥ አደመ፣ ቀሪ ዘመንሽ በስኬት የታጀበ እንዲሆን እመኝልሻለሁ። በእጅጉ አመሰግናለሁ።
አመሰግናለሁ።
ሁን እንደወደዳችሁት ባለሙሉ ተስፋነን። ጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናዶው በሳተላይት ኢትዮሳት ላይ እንዲሁም ደግሞ በቪኦኤ አማርኛ ድረገጽ ላይና ፌስቡክ ገጽ ላይ የሚተላለፍ ይሆናል። ዝግጅቶቻችንን አሁንም አብራችሁን በመሆን እንድትከታተሉ እንጋብዛለን። ወጣት ሰኝዱ ጋር በእንግሊዝ ሀገር በሳይክል ስፖርት ላይ ስትሳተፍ ቆይታ በቅርቡ ወደ ሀገሯ ተመለሳለች። ይህች ወጣት አሁን ወደ ትውልድ ቀየዋ ነቀምቴ ተመልሳ ለሁለተኛ ደረጃ ትምህርት ቤት ሴት ተማሪዎች ከ10 በላይ የሚሆኑ ሳይክሎችን ድጋፍ በማድረግ ሴቶች በሳይክል ስፖርቱ ላይ እንዲሳተፉ ለማበረታታት እየጣረች ትገኛለች። ናኮር መልካ እንደሚከተለው ያቀርብልናል።
ወጣት ሙርቲ ኡጋሰኚ የነቀምቴ ከተማ ተወላጅ ስትሆን በእንግሊዝ ሀገርም ለበርካታ ዓመታት መኖሯን ትናገራለች። በእንግሊዝ ሀገር ቆይታዋም የሳይክል ስፖርት ክለብ ውስጥ ስትወዳደር መቆየቷንና በአንድ ወቅት ተሸላሚ እንደነበረችም አስታውሳለች። ወደ ትውልድ ከተማዋ ተመልሳ ባለፈው ሳምንት ውስጥ በሁለተኛ ደረጃ ትምህርት ቤት ውስጥ ለሚማሩ 13 ሴት ተማሪዎች ሳይክሎችና የስፖርት አልባሳት ገዝታ ማበረከቷን ተናግራለች። ለዚህም በጎ ተግባር ያነሳሳተን ስትገልጽ
መጀመሪያ ሳይክል በጣም ወዳለሁ፣ ሳይክል ግን እንደ ልቤ እንደምፈልገው ማገኘው ስፖርት አልነበረም። ብዙ እድሉን አግኝቼ ልሳተፍ አልቻልኩም። ነገር ግን በውጭ ሀገር በመሆን እድሉን ስላገኘው በሳይክል ክለብ ውስጥ ታቅፌ ሳይ ፍቅሩም በጣም እየጨመረ መጣ። ከዛ ወደ ሀገር ቤት ስመለስ ምናልባት ድጋፍ ካገኘው እኔም ለሚመጣው ትውልድ አንድ ነገርን አርጌ ማለፍ እችላለሁ ብዬ ካሰብኩ በኋላ ይህንን ሀሳብ ወደ ተጨባጭ ነገር እንድለውጥ ያደረጉኝ የተለያዩ ሰዎች አሉ። በእነሱ ድጋፍ ምክንያት እንግዲህ 13 ሳይክል እና የሳይክል ክለብ በነቀምት ከተማ ውስጥ እንዲቋቋም እንግዲህ አንደኛውን ስራ ሰርቻለሁ ማለት ነው።
ሙርቲ እንደምትለው ይሄ በጎ ተግባር ሴቶችን በሁለት መንገድ ያግዛል።
ለምን ሳይክልንና ትምህርትን አንድ ላይ የሚያጣምር ነገር ወይም ማዕከላዊ ነገር ያደረገን ነገር እንኳን ብሰራ እኔ ባልኖር እንኳን ክለቡ ሊቀጥል በሚችልበት ሁኔታ ለምን አልጀምርም ብዬ ወደዚህ ሀሳብ መጣሁ። 200,000 ወደሚጠጋ ወጪ አውጥተን ከብዙ ልፋት በኋላ እንግዲህ ይሄ ተመስርቷል። ከዚህ በኋላ ላለው እውነት በጣም ብዙ ተስፋ አለኝ። እድሉ ላልነበራቸው ሴቶች በተለይም ደግሞ ሁለተኛ ደረጃ ተማሪ ሴቶች ላይ ፎከስ በማድረግ እነሱም ከትምህርት ቤታቸው ብዙ ሳይለዩ እዛው ትምህርት ቤት ውስጥና አካባቢው ላይ ሆነው ሳይክል እየነዱ ኮንፊደንሳቸው እንዲመጣ ትሬኒንግ እንዲያደርጉ በሚል በዚህ ሀሳብ ወደዚህ ገብተናል። ወደፊትም እንግዲህ የኔም ሀሳብ ምሳሌዎች ሆነው ሳይክል በመንዳት ብቻ ሳይሆን በትምህርታቸው ከዛም ባለፈ ደግሞ በጸባይ፣ በጥሩ አመል፣ በጥሩ አድራጎት ለልጅ ሴቶች ከዛም ባለፈ ለወንዶች ምሳሌ እንዲሆኑ ነው።
ወጣቷ በነቀምቴ ከተማ የሴቶች ሳይክል ክለብ እንዲመሰረት ከፍተኛው ሚና መወጣቷን የጠቆሙት የከተማው ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ ወንዴ ዲሳሳ ይህንን ጥረት እንደሚደግፉ ተናግረዋል።
በነቀምቴ ከተማ የሴቶች ሳይክል ክለብ ከዚህም ቀደም አልነበረም። ነገር ግን እቺ ወጣት በራሷ ተነሳሽነት 13 ሳይክሎችን በመግዛት ቀሶና ከደርጌ ትምህርት ቤት 13 ሴት ተማሪዎችን በመመልመል በክለብ ውስጥ እንዲታቀፉና በነቀምት ከተማ ለመጀመሪያ ጊዜ የሴቶች ሳይክል ክለብ እንዲቋቋም ትልቅ ስራ ነው የሰራችው ማለት ነው። እንግዲህ ይህ ድርጊት በጣም ደስ የሚያሰኝና ለሌሎችም እንኳን ትልቅ ምሳሌ መሆን የሚችል ነገር ነው። በከተማችንም ሆነ በሌላም ቦታ ወጣ ብለን ስንመለከት የሴቶች በስፖርት ውስጥ ያላቸው ተሳትፎ ያናይልም እንትን አይደለም። ግን አሁን እዚህ ውስጥ እኛ የምንመለከተው ነገር ምንድን ነው? አንደኛ ይሄ የሚያሳየው ነገር ምንድን ነው? እኛም እንደ ወጣቶችና ስፖርት ጽፈት ቤት ዞር ብለን ራሳችን እንድንመለከትና የሴቶችን ተሳትፎ ለማሳደግ መስራት እንዳለብን ነው የሚያሳየን ማለት ነው።
ሳይክል ከተበረከተላቸው ሴት ተማሪዎች መካከልም በሳይክል ስፖርትና ትምህርታቸው እንዲበረቱ ወጣት ሙልቲ እንደምታበረታታቸው ገልጸዋል።
ሚያዊ ዘላለም ነው ሙልቲ በጣም ጥሩ ነገር ነው ያደረገችልን። በትምህርታችንም እንድንበረታ በሳይክሉም እንድንበረታ ትምህርታችንን እንድናስጠራ የሳምንትም እንድናስጠራ ነው ያደረገችልን። በጣም ነው የምናመሰግናት
ሙልቲ። ለእኛ ያደረገችው ነገር በጣም ትልቅ ነገር ነው። በትምህርታችንም ጎበዝ እንድንሆን ትነግረኛለች። አንደኛ እስከ ሶስት ከወጣችሁ ደግሞ ሽልማት ትሰጣችኋለሁ። በትምህርታችሁም ጎበዝ መሆን አለባችሁ። ሳይክልም ጎበዝ መሆን አለባችሁ። እንደ ወንዶች መሆን አንችልም እንዳትሉ ትሆናላችሁ አለች።
ሙልቲ የሳይክል ስፖርትን ከልጅነቷ ጀምሮ የምትወደው መሆኑን ጠቅሳ ለቀላል የመጓጓዣ አገልግሎት ጭምርም እንደሚሆን ተናግራለች።
ሳይክል ለኔ በጣም ደስ የሚለኝ ስፖርት ነው። እኔ እንጃ ፍቅሩን ለመግለጽ እውነት አልችልም። አንደኛ ሳይክል ላይ ሆኜ በተለይም በገጠር ስነዳ ያለኝ በውስጤ የሚመጣው ስሜት የተለየ ነው። በተለይም ሴቶች ቢለማመዱት እንደኔ እላለሁ። ከዛ ባለፈ ስፖርት ብቻ ሳይሆን የትራንስፖርት ሚንስ ሊሆነን ይችላል። በቃ የአየር ብክለት በጣም ካደጉት ሀገር ብዙ የምንማረው አለ። እኛ ገና እያደግን ነው እና ከዚሁ ኢንፍራስትራክቸራችንን ብናስተካክል የትራንስፖርት ሚንስ ሊሆነን ይችላል።
የነቀምቴ ከተማ ወጣቶችና ስፖርት ጽህፈት ቤት በሙርቲ ጥረት ከተቋቋመው የሴቶች ሳይክል ክለብ ጎን ለጎን የሴቶች የእግር ኳስ ቡድንን ለማቋቋም ማቀዱን አስታውቋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ከጋቢና ጋር ቆይታችሁን ለማድረግ ስለወሰናችሁ እናመሰግናለን። አርብ ምሽታችንን አገባደን ወደ ሰንበት እየተጠጋን ነው። የረፍት ቀናቶች እየተቃረቡ ነው። እኛም ዝግጅቶቻችንን እያገባደድን ነው። ግን ከዛ በፊት ሙዚቃን ጋብዛችኋለን። ሞራን ክሩዝ ነበረች ሙዚክ ፓወር ስትል ተጫወተችልን። አብራችሁን ስላመሻችሁ እናመሰግናለን። ስናስተናግዳችሁ አምሸነው የደንገረመው መሰናዶውን በመምራት ንጉሱ ታምሬ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበር። አብራችሁን ስለቆያችሁ እናመሰግናለን። ደህና ደሩ።